የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የሁድ ምሽት የካቲት 6 2014 ዓመተ ምህረት ዝግጅታችን ከአሜሪካ ድምጽ ራዲዮ ጀምሯል። በመስተንግዶ አብራችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። ለዛሬ ምሽት ከዚህ በፊት በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰሟቸው ብለን የመረጥናቸው መሰናዶዎች አዘጋጅተናል። አብራችሁን ቆዩ። በኢትዮጵያ የማንበብ ባህል ከጊዜ ወደ ጊዜ የቀነሰ መምጣቱ ምክንያታዊና የሰከነ ማህበረሰብን ለመፍጠር እንዲሁም በእውቀት ላይ የተመሰረተ ኢኮኖሚን ለመገንባት የሚደረገውን ጥረት አዳጋች ያደርገዋል። ይህን ችግር ያስተዋሉ ነዋሪነታቸው በዩናይትድ ስቴትስና በአውሮፓ የሆነ 3 ኢትዮጵያውያን ባቋቋሙት ግዙፍ የተሰኘ የቴክኖሎጂ ተቋም የግለሰቦችን የማንበብ ባህልን የሚያዳብር ደራሲዎች ደግሞ በቀላል ወጪ ስራዎቻቸውን ላንባቢ እንዲያደርሱ የሚያግዝ አፍሮሪድ የተሰኘ የሞባይል መተግበሪያ ሰርተው አቀርበዋል። መተግበሪያው ለህፃናትና ለአዋቂ የሚሆኑ መጽሐፎችን በነጻና በግዢ የሚያቀርብ ሲሆን የማንበቢያ ጊዜ ለሌላቸው ደግሞ በድምጽ ተቀርጸው መስማት እንዲቻሉ ያደርጋል። እነዚህን የቴክኖሎጂ መስራቾች እንግዳ አርገን ጋብዘናቸዋል። ስማቸውን በማስተዋወቅ ይጀምራሉ።
ዳዊት ተገኝ ያለሙ ባላለሁ የሶፍትዌር ኢንጂነሪንግ ባለሙያ ነኝ። ወደ ስዊዘርላንድ ከመጣሁ አንድ 10 ዓመት ሆኖኛል። 11 ዓመት በባዮሜዲካል ካምፓኒ ውስጥ የሶፍትዌር ኢንጂነሪንግ ፕሮጀክት ማኔጀር ሆኜ ነው የምሰራው።
ነቢዩ ዮሴፍ ኃይለስላሴ ይባላለሁ። እኔም ሶፍትዌር ዲቨሎፐር ነኝ ባይ ፕሮፌሽን። የኢኮኖሚክስም ተማሪ ነኝ ከረንትሊ። በኤጁኬሽን ጋቨርንመንት ኮንትራክቲንግ እና በናንፕሮፊት ሴክተር ላይ ነው ብዙውን ጊዜ የሰራሁት።
እሺ፣ ሰላም። ስሜ ብዝነት ማሙዬ ብርሃን ይባላል። እኔም በተለያዩ የአሜሪካን ፎርቹን 500 ካምፓኒዎች ውስጥ በኢንፎርሜሽን አስ ሶፍትዌር ኢንጂነር፣ አስ ዴቨሎፐር፣ አርክቴክት፣ ማናጀር፣ ዳይሬክተር ሆኜ አገልግያለሁኝ። ከ2015 ጀምሮ ደግሞ የራሴን ዴችዋይ ግሎባል የሚባል የአይቲ ኮንሰልቲንግ ካምፓኒ አቋቁሜ በዛ ኮንሰልታንት ኢንዲፔንደንት ኮንሰልታንት ሆኜ ነው እየሰራ ያለሁት።
ሁላችሁም የመረጃ ቴክኖሎጂ ባለሙያ ናችሁ። በየግላችሁ ለረጅም ዓመታት በተለያዩ ድርጅቶች ውስጥ አገልግላችኋል። አሁን ደግሞ ግዙፍ ዲጂታል ሰርቪስ በተሰኘ ተቋም ስር ተሰባስባችሁን ያገኘኋችሁና ለምን ዓላማ ነው የተሰበሰባችሁት? ዳዊት ካንተ ልጀምር።
ብዙንህም እኔም ከሀገር ከወጣን ምናልባት 15 ዓመት፣ ነብዩ ከሀገር ከወጣ ከዚያም ጊዜ በላይ ይሆናል ይመስለኛል። እኔ አሁን የ7 ዓመት ልጅ አለኝ። እናትን ኃይል የሚባል ለልጄ ተረትን ማንበብ እፈልግ ነበረ። የአማርኛ ተረቶች መጽሐፎችን ላገኝ አልቻልኩም። እዚህ ከኢትዮጵያ ለማስመጣት ሞከርኩኝ። ከኢትዮጵያም በቀላሉ አግኝቶ ይዞልኝ ሊመጣ የቻለ ሰው አላገኘሁም ነበረ እና እኔም በኢትዮጵያ ቋንቋ የተጻፈ መጽሐፍ ከነበብኩኝ አንድ 15 ዓመት ሊሆነኝ ነው እና ያንን ሳይ ይሄ ነገር ምናልባት ለእኔ ብቻ አይደለም ይሄ ችግሩ ብዬ ለብዙንህም ሳዋየው የብዙንህም ችግር አንድ አይነት ሆኖ ተገኘ እና ይህንን ስናይ ምናልባት ይሄ ነገር የእኛ ብቻ ችግር አይመስልንም ብለን ተወያየን ከነነብዩ ጋር። ከዛ ቀስ ቀስ እያለ ስናየው የሁሉም ሰው ችግር ሆኖ ነው የምናየው። አሁን ይህን መጽሐፍ አስልክልኝ፣ ይህን መጽሐፍ አስመጣልኝ ተብሎ ነው ማንበብ የሚቻለው ከኢትዮጵያ ውጭ ያሉ ሰዎችን። የኢትዮጵያን ሊትሬቸር ይህንን ትልቅ ካልቸር ያለን ህዝብ መጽሐፎቻችንን ማንበብ እንችለው በትልቅ ችግር እንደ በርበሬና እንደ ሽሮ በሻንጣ ተጭኖ መጥቶ ነው። ያንን ስናየው ይሄንን ችግር በቴክኖሎጂ መቅረፍ እንዴት ያቅተናል ብለን ተነሳስተን ይሄንን መጽሐፍን በዲጂታል ፐብሊሽ ማድረግ ለተጠቃሚዎችን በቀላሉ በስልካቸው እና ባላቸው በእጃቸው ላይ ባለ ቴክኖሎጂ ለማስገኘት የሚችል ሶሉሽን መፍትሄ መፈለግ አለብን ብለን ተነሳስተን የገባንበት። እንግዲህ
ኢትዮጵያ እንደ ሀገር በስነ ጥበብ እና በስነ ጽሁፍ ዘርፍ ቀደምት ከሚባሉት ሀገራት መካከል አንዷ ናት። አንተ ቅድም እንደጠቀስከውም የተለያዩ ታሪኮች፣ የተለያዩ ስነ ጽሁፍ ስራዎች አሏት። በዘርፉም ደግሞ ብዙ ባለሙያዎች አፍርታለች። ግን አሁን ካለንበት የቴክኖሎጂ ዘመን ጋር መራመድ አልቻለም እያላችሁኝ ነው። እና እስኪ ያ ባለመሆኑ በዘርፉ ያስተዋላችኋቸው ችግሮች ምንድን ናቸው? ነብዩ፣ ወደ አንተ ልምጣ።
ዳዊትም እንዳለው መጀመሪያ ያው የዲስትሪቢዩሽን ችግር በጣም ትልቅ ችግር አለ እሱ ጋር። ያው በቴክኖሎጂ ባለመታገዙ ያለው የአሁን ላይ የስነ ጽሁፍ ሀብት በዓለም ዙሪያ ላሉ አንባቢያን ሊደርስ አልቻለም። አንድ ትልቁ እሱ ነው። ከእሱ ጋር ደግሞ አብሮ የሚሄደው የፐብሊሽንግ ኮስት ነው። አንድ መጽሐፍ ለማሳተም በጣም ውድ ነው። ብዙ ደራሲያን በብዙ ቦታ ውረድ ነው ስፖንሰር ፈልገው የሚጠይቀው ወጪ በጣም ትልቅ ነው እና ግን በቴክኖሎጂ ይህንን ፕሮብለም ይህንን ችግር ለመፍታት ስንነሳ ኦልሞስት ኖ ኮስት ለደራሲው በቃ ምንም ወጪ አይኖርበትም ማለት ነው። ደራሲ በቃ ስለ ድርሰቱና መጽሐፍ ስለሚፈልገው ሀሳብ ብቻ እዛ ላይ ፎከስ እንዲያደርግ በጣም ይረዳል።
ብዙ ነ ደግሞ ዳንተ ልምጣ። ኢትዮጵያ ውስጥ የአንባቢያን ቁጥር እየቀነሰ ሄዷል እየተባለ በተደጋጋሚ ይነገራል። ምናልባት የስነ ጽሁፍ ውጤቶች ከቴክኖሎጂዎች ጋር መራመድ አለመቻላቸው ለዚህም ጉዳት አድርሷል ብላችሁ ታስባላችሁ?
እንደ አንድ ምክንያት ሊወሰድ ይችላል። በተለይ አሁን ነው አብዛኛው ሰው ስልኩ እጁ ላይ ነው ያለው። በተለይ በሶሻል ሚዲያው ላይ አብዛኛው ወጣት ኢንጌጅድ ነው። የሚያሳየን የሚነበብ እና በዚህ በሊትሬቸሩ በኩል በዲጂታል መልክ ለአንባቢው መቅረብ ቢችል የሚያነበው ሰው ያለ ይመስለኛል። ከዚህ በፊት ዋና ከተማዎች ላይ በወረቀት መልክ ታትሞ ያለውን መጽሐፍ ነው ማግኘት የሚቻለው። የህዝብ መጽሐፍት ቤቶች በየገጠር ከተማ ተስፋፍተው የሉም። በተለይ ደግሞ ይሄ የሊትሬቸር የስነ ጽሁፍ ካልቸር ባህልን ታሪክን የያዙ መጽሐፍቶች ደግሞ በብዛት በትምህርት ቤት ላይብረሪ ውስጥ የማታገኛቸው ናቸው። ስለዚህ ቢታገዝ ኖሮ በቴክኖሎጂ በኩል በዲጂታል መልክም እንደ አማራጭ ደራሲያን የስራ ውጤታቸውን ማቅረብ ቢችሉ ኖሮ የማንበብ ካልቸሩን ማምጣት ይቻላል የሚል እምነት አለኝ። ያንን ሽፍት ለማምጣትም ነው እንደ አንድ ግብ የያዝ ነው።
ዳዊት፣ ወደ አንተ ልመለስ። እንግዲህ እነዚህን ችግሮች ለመፍታት መፍትሄ ብላችሁ ያመጣችሁት አፍሮሪድ የተሰኘው የሞባይል መተግበሪያ ነው። እንግዲህ እንዳየሁት በተለያዩ ርዕሶች ዙሪያ የተጻፉ መጽሐፎች በነጻም በግዥም መልክ ቀርበዋል። ስለ ደራሲያኑ፣ ስለ ስራቸው መረጃዎችም ተካቶበታል። ምን ያክል ጊዜ ፈጀ ይሄ ስራ? ሂደቱስ ምን ይመስል ነበር?
የመጀመሪያ ስራችን የነበረው ከደራሲያን ጋር በቅርበት መስራት እንፈልጋለን። በቅርበት ማለት እጅ እና ጓንት ሆነን መስራት እንፈልጋለን። ምክንያቱም ደራሲያን ከኛ ጋር መስራት ካልፈለጉ፣ አንባቢያንን እንጌጅ ማድረግ ካልተቻለ የእኛ ስራ ውጤት ትርጉም አይኖረውም። ሶስታችንም አንድ ላይ ተሰባስበን በዙም እያነጋገርናቸው ችግራቸውን የሚቀርፍ ነገር ነው ወይ የሚለውን ነገር ቫሊዴት ለማድረግ እና ያ ትልቁን ጊዜ የወሰደብን እሱ ይመስለኛል። አትሊስት 6 ወር ከዛም በላይ ወስደን ደራሲያንን በቅርበት አነጋግረን የእነሱንም አስተያየት እና ግምገማ ወስደን እነኛን ክሎ አድርገን እስካሁን ያለንበት ደረጃ ላይ ደረሰናል። አፕሊኬሽኑ በአፕል ስቶር እና በጉግል ፕሌይ ስቶር ይገኛል። እነዚህ ደረጃ እስክንደርስ አንድ አመት በላይ ወስዶብናል። ከአንድ አመት ከ3 ወር ከአንድ አመት ከ4 ወር በላይ ወስዶብናል።
እንግዲህ ኢትዮጵያ ውስጥ የብዙ በተለይ ፈጠራ ስራዎች ራስ ምታት ኮፒራይት ይመስለኛል እና ምናልባት ትንሽ ፍርሃቱም ሊኖር ይችላል ብዬ አስባለሁ። እስኪ ወደ ነብዩ ልምጣና በተለይ በዚህ በኮፒራይት ጋር በተያያዘው ጉዳይ ላይ ድርጅታችሁ ደራሲዎቹ የኮፒራይት መብታቸው እንዲጠበቅ የሚያደርገው በምን መልኩ ነው?
ትክክል ነሽ። ኮፒራይት በጣም የሁሉም ደራሲ ኮንሰርን ነበረ። አሁን በኦንላይን ደራሲዎችን መጽሐፍ በፒዲኤፍ ኮፒ ተደርጎ ምናምን ኢቨን በአንዳንድ ፐብሊሽንግ ካምፓኒዎች ያለ ደራሲው ቅና ታትሞ የሚወጡበት ሲቹዌሽኖች አሉ። እኛ መጀመሪያ ከአፕሊኬሽኑን ስናስበውም ይህንን ኮፒራይት ፕሮቴክት የማድረግ ስራ መስራት እንዳለብን ተገንዝበናል። በእኛ አፕሊኬሽን 100% የደራሲው ኮፒራይት በተጠበቀ መልክ ነው ዲስትሪቢዩት የሚደረገው መጽሐፉ። የተጠቀምነው ቴክኖሎጂ DRM የሚባል ኢንክሪፕሽን ፕሮሰስ አለው። ሰው መጽሐፉ ዳውንሎድ ወይ የሚነበበው በእኛ አፕሊኬሽን ውስጥ ብቻ ነው። መጽሐፉ ከእኛ አፕሊኬሽን ውጭ ወጥቶ ዲስትሪቢዩት የሚደረግበት ሌላ ሁኔታ አይኖረውም።
ብዙአየሁ፣ ወደ አንተ ልምጣ። እስካሁን ምን ያክል ደራሲዎችን አሳምናችሁ ስራቸውን ማቅረብ ችላችኋል? በምን መልኩስ ነው እነዚህን ደራሲዎች የመረጣችኋቸው? የተመረጡበት መስፈርት አለው?
መጀመሪያ ላይ ቅድም ዳዊት እንዳለው የደራሲዎችን ፕሮፋይል ኮንታክታቸውን ማግኘት ራሱ በጣም አስቸጋሪ ነበር እና አዲስ አበባ ላይ የኮንታክት ኦፊስ አቋቁመን እዛ አንድ ወኪል አለን። በሱ አማካኝነት አትሊስት የድርሰት ስራዎችንም በመድረክም ላይ በሚዲያም ላይ በጣም የሚታወቁ እንደነ እንዳለ ጌታን፣ ኤፍሬም፣ እነ ዶክተር በድሉን ዋን ቱ ዋን ለማግኘት ችለናል። ከነሱ ሜይንሊ ያው ፊድባክ መጀመሪያ ከነሱ አስተያየታቸውን እኛ ያሰብናቸው ፕሮብሌሞች ትክክለኛ ችግሮች ናቸው ወይ፣ እነኝን ችግሮች ደግሞ ልንፈታ ያሰብንበትን መንገድ ትክክል ነው የሚለውን ከነሱ ቫሊዴሽን ማግኘት ነበረብንና መጀመሪያ ከነሱ ጋር ነው መስራት የጀመርነው። አሁን አፍሮሪድ ላይ ወደ 10 አካባቢ የሚሆኑ ደራሲያን ስራቸውን ኦሬዲ ፐብሊሽ አድርገናል። ሌሎችም ደግሞ ቁጥራቸው ከፍ ያለ ፓይፕላይን ላይ ናቸው። ኮንትራክት ኔጎሼሽን እና ዲስከሽኖች እየተካሄዱ ነው ያሉት።
አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ኗሪነታቸውን በዩናይትድ ስቴትስና አውሮፓ ያደረጉ 3 ኢትዮጵያውያን ተሰባስበው ከሰሩትና መጽሐፍን በቀላሉ ለማግኘትና የማንበብ ባህልን ለማዳበር የሚረዳ አፍሮሪድ የተሰኘ መተግበሪያ ከፈጠሩት የሶፍትዌር ኢንጂነሪንግ ባለሙያ እንግዶቻችን ነብዩ ዮሴፍ ብዙነህ ማሙዬና ዳዊት ተገዴ ጋር እያደረግን ያለውን ቆይታ ነው የምትከታተሉት። ወደ ውይይቱ እንመለስ። ተጠቃሚ ብላችሁ የምታስቡት ወይም አንባቢ ገዢ ብላችሁ ታርጌት ያደረጋችሁት በውጪ የሚኖረውን የኢትዮጵያ ማህበረሰብ ነው ወይስ ኢትዮጵያ ውስጥ ያለውን ነው? ይሄን ጥያቄ አነሳሁት እንግዲህ በተለይ የሞባይል መተግበሪያው የኢንተርኔት አቅርቦትንም መሰረት ያደርጋል። ያከፋፈል ደግሞ ገንዘብን ለመቀበል የሚጠይቀው መስፈርትም አለ። ከነዚህ ከመሳሰሉት ጉዳዮች ጋራ ስለሚያያዝ ነው። እስኪ ምናልባት ዳዊት ወደ አንተ ልምጣ።
አንዱ በኢንፎርሜሽን ቴክኖሎጂ መጠቀም ትልቁ ነጥብ ምንድን ነው? ኢንፎርሜሽንን ዴሞክራታይዝ የማድረግ ተጽዕኖ አለው። ገጠርም ያለ ከተማም ያለ አሜሪካም ያለ ወይም አውሮፓም ያለ ኢትዮጵያም ያለ ሰው እኩል ሊገለገልበት የሚችል መሳሪያ ነው እና በእኛ ፍላጎት አንጻር ቢሆን ኖሮ ሁሉም ሰው እኩል እንዲያገኘው ነበር የምንፈልገው። አሁን ትልቁ ያጋጠመን ችግር ምንድን ነው? እነኚህ ደራሲያን ስራዎቻቸውን በእኛ ፕላትፎርም ሲያቀርቡ የተወሰኑት በነጻ እንዲነበብላቸው የፈለጉና ያቀረቡ አሉ። አብዛኛዎቹ ግን በገንዘብ የሚከፈል ወይም በገንዘብ የሚገዙ ናቸው መጽሐፍቶቹ። እና ያንን ገንዘብ መሰብሰብ የምንችለው እስካሁን ድረስ ባለው ሁኔታ በውጪ የክሬዲት ካርድ ፔመንት ሲስተም ነው እና በዛ ምክንያት አፕሊኬሽኑ ሁሉም ጋር መገኘት ቢችልም ነጻ የሆኑትን መጽሐፎችን የትኛውም ሀገር ያለ ሰው ኢትዮጵያም ውጭም ያለ ሰው ማንበብ ቢችልም ለጊዜው በገንዘብ የሚገዙ መጽሐፎችን ማንበብ የሚችለው ከኢትዮጵያ ውጭ ያለ ወይም ኢትዮጵያ ውስጥም ቢሆን ኢትዮጵያ ውስጥ ያለ ግን በክሬዲት ካርድ መክፈልና መጠቀም የሚችል ሰው ብቻ ነው። ያ ነው እንግዲህ ሊሚቴሽናችን።
ምናልባት ወደፊት ይሄ ይሰፋል ብላችሁ ታስባላችሁ?
አዎ ይቅርታ፣ ብዙ ነቀጥል
እዚህ ላይ መጨመር እችላለሁኝ። ያው እንደ መጀመሪያ ግብ የወሰድነው ዲያስፖራ ያለው ኮሚኒቲ እና መክፈያ የስታንዳርድ የክሬዲት ካርድ መክፈያ አቅም ያላቸውን ታርጌት ያደረግነው ያንን ነው። ጎን ለጎን ደግሞ አሁን በኢትዮጵያ የፔይመንት ሲስተሙም የፋይናንሻል ሕጉም ይሄ በዚህ በኢኮሜርስ አካባቢ ገና አሁን ነው እየወጣ ያለው በፖሊሲ ደረጃ እና በኢትዮጵያ ውስጥ ያሉ የፔይመንት ሲስተሞችን ኢቫሉዌት እያደረግን ነው። ለምሳሌ በቅርብ ቴሌብር በኢትዮጵያን ቴሌኮሙኒኬሽን አንድ የመክፈያ አማራጭ ሆኖ ወደ ገበያ ወጥቷል። ግን እንደዚህ ኢንተግሬት ለመደረግ ገና ሬዲ አይደለም እና እነሱን እየጠበቅን ነው። ፕላስ እዛው ደግሞ ኢትዮጵያ ውስጥ ካምፓኒያችንንም ህጋዊ በሆነ መንገድ ፎርም አድርገን ኢንተግሬት ለማድረግ በዝግጅት ላይ ነን እና በቅርብ ጊዜ በኢትዮጵያም በኢትዮጵያ ያሉ አንባቢዎች በብር የሚገዙበትን ሁኔታ እናመቻቻለን።
ስለዚህ ነብዩ ወደ አንተ ልምጣ ደግሞ። እስቲ እንግዲህ ከዚህ ቀደም ተመሳሳይ ስራዎች ሲሞከሩ አይቻለሁኝ እና ግን ብዙዎቹ እንዳሰቡት አልተለመደላቸውም ወይም አልቀጠለም። ምናልባት ከባህል ጋርም ሊያያዝ ይችላል፣ ከእውቀት ጋርም ሊገናኝ ይችላል እና ብዙም ሰብስክራይብ አድራጊ ወይም ተጠቃሚ ሳያገኙ ይቀራሉ እና የእናንተ ያሰራችሁት መተግበሪያ በትክክል ጥቅም ላይ እንዲውል እና ያሰባችሁትን ግብ እንዲመታ የተለየ ያደረጋችሁት ወይም የምታደርጉት ነገር ይኖር ይሆን?
ትክክል ነሽ። እኛ የመጀመሪያዎቹ አይደለንም እንደዚህ በዲጂታል መጽሐፍን ማቅረብ ሲጀመር። አይ ቲንክ ትልቁ ነገር እኛን ሜቢ ሰክሰስፉል ያደረገናል ብለን ያሰብነው ፎር ደ ሎንግ ተርም ነው። ማለት ይሄ በአጭር ጊዜ ውስጥ ፕሮፊት ተገኝቶበት በአጭር ጊዜ ውስጥ ማለት ጊዜ የሚፈጅ ፕሮሰስ ነው እና ይህንን በደንብ ተገንዝበንበት ነው የገባ ነው። ሰው በሚቀጥሉት 2-3-4 ዓመታት እንደዚህ ከዛም በላይ ቢፈጅ በዚህ ፕሮሰስ ውስጥ ጸንተን በኋላ ላይ ሰክሰስፉል እንሆናለን አምነን ነው የገባ ነው። እንዳውም አንድ ደራሲ ጋር እንደ ስናወራ ይሄ ፕሮጀክት ለእናንተ አይደለም ለልጆች እና ለልጅ ልጆቻችሁ ነው ብሎናል። ግን የተለየ ነገር ታደርጋላችሁ ያልችው እውነት ነው። ይሄ ካልቸራል ሽፍት ይፈልጋል። ይሄ ኢትዮጵያ ውስጥ ብቻ ሳይሆን ማለት እንደዚህ የንባብና የቴክኖሎጂ ገና እያደገበት ባለ ኢንቫይሮንመንትም ሳይሆን እዚህ በዌስተርንም ውስጥ አሁን ገና ነው በዲጂታል የማንበብ ካልቸሩ ኦቨርስቴክ እያደረገ የመጣው። ሰው ዝም ብሎ ከኛ ጋር መጽሐፍ ገዝቶ ማንበብ ብቻ ሳይሆን የአንባቢያን እና የደራሲያን ኮሚኒቲ ቢልድ ለማድረግ ላይም እንሰራለን።
ወደ ብዙነህ ልመለስና እስኪ እንደምትነግሩኝ ከሆነ በመጽሐፍ መልክ ታተመው የወጡትን ብቻ ወደ ዲጂታል ቅርጽ መቀየር ብቻ ሳይሆን የማሳተምም አላማ አላችሁና ራሳችሁን አሳታሚ አድርጋችሁ ትቆጥራላችሁ?
እንግዲህ አፕሊኬሽናችን ሁለት ነገር ነው ያለው። አንደኛው የደራሲያንን ሊትሬቸር በእኛ ፕላትፎርም ላይ ለአንባቢዎች ማቅረብ ሲፈልጉ የነሱን ኮንቴንት የኮፒራይትን ባስጠበቀ መልክ ሴኩሪቲን እና የተለያዩ ነገሮችን እንደገና ደግሞ ለማንበብ በድምጽ ከሆነ ደግሞ በትክክል ለአፕሊኬሽኑ በሚመች ለአንባቢያን ጆሮ በሚስማማ መልክ መቀናበር መቻል አለበት እና ያንን ሁሉ የምንሰራበት ዲጂታል ፐብሊሽንግ ፕላትፎርም አለን። ግን በሂደት ያው ከደራሲያን ጋር እንደዚህ በቅርብ ስንሰራ በእኛ አቅም ውስጥ እስከሆነ ድረስ ያሉትን ችግሮች እናገዛለን። በተወሰነ ደረጃ አሁን ለምሳሌ የተረት መጽሐፍቶችን ከተለያየ ቦታ ኮምፓይል አድርገን የአፍሮሪድ ሲሪስ ብለን የጀመርነው አለ። በሂደት ኮንቴንቱን በማዘጋጀትም ማለት ነው እዛ ውስጥም ኢንቮልቭ እናደርግ ይሆናል። በአጭር ጊዜ ግን ፕላትፎርሙን ለደራሲያን አቬለብል ማድረግ የነሱን ኮንቴንት እዚህ ላይ ፐብሊሽ እና ዲስትሪቢዩት ማድረግ ለአንባቢያን ደግሞ አፕሊኬሽኑን አቬለብል አድርገን የሚያነቡበትና የሚያዳምጡበትን ጥሩ ኤክስፒሪየንስ እንዲኖራቸው ማድረግ ነው።
ነብዩ፣ ዳንተ ልምጣ። ድርጅታችሁ ግዙፍ ነው ስሙ። ምናልባት የማስፋትና ሌሎች ቴክኖሎጂ ውጤቶችን የመጠቀም እና ሌሎች መስራት የምታስባቸው ስራዎች ውስጥ አሉ?
ግዙፍ ዲጂታል ሰርቪስ በሚባለው ሰው የተለያዩ በእኛ ማህበረሰብ ውስጥ በዲጂታል ፎርም በዲጂታል መልክ ሶልቭ ልናደርጋቸው የምንችለው ችግሮችን ያለንን የአመታት ኤክስፒሪየንስ ተጠቅመን እነሱን ችግሮች ለመቅረፍ ነው ዋና ሀሳባችን። እስፔሻሊ አሁን ኤግዛምፕል የፋይናንሽል ቴክኖሎጂ ፊንቴክ አካባቢ እዛም አካባቢ አንዳንድ ሀሳቦች አሉን። በኢኮመርስ ውስጥም ወደዛም ቨንቸር ልናደርግ እንችላለን። ለሶሳይቲም በጣም ይጠቅማል ብለን የምናስባቸውን ፕሮዳክቶች እዛ ውስጥ እንደምንገባ እርግጠኛ ነኝ።
እንግዲህ እንደ ሀሳብ ማጠቃለያ እናድርገው እና ሁላችሁም በቴክኖሎጂ ሙያ ውስጥ ለአመታት ያገለገላችሁ እንደመሆናችሁ መጠን በተለይ ለወጣቶች በዚህ ዘርፍ ስር እንዲሰማሩ ሊሆን ይችላል ወይም ደግሞ ከዓለም እኩል መራመድ እንዲችል ወጣቱ ከሙያችሁም አሁን ከምትሰሩት ስራ ጋርም በተያያዘ ለወጣቱ የምታስተላልፉት መልእክት ካለ በሱ እናጠናቅ።
በዓለም ላይ የምናያቸው ነገሮች በሙሉ አጠገባችንም ሩቅም ያሉት ነገሮች ሁሉም የተሰሩት እኛኑ ከመሰሉ ሰዎች ነው እና ሁሉንም ነገር ማድረግ አንችልም፣ ግን አንድ ነገር ማድረግ እንችላለን እና ያንን ነገር አድርጉ ነው። ትዕግስቱ እስካለ ድረስ አንድን ፕሮጀክት ወይም አንድን ስራ ታጋሽ ሆነን ጊዜ ሰጥተነው እና ካለቀቅ ነው ከዛ ችግር በላይ ትልቅ ነገሮችን ሶልቭ ማድረግ እንችላለን፣ ትልቅ ነገሮችን ማሻሻል እንችላለን። ስለዚህ ለያዝነው ነገር ወይም ለምንሰራው ነገር ትዕግስት ይኖረን እና ያ ነው እንግዲህ ላስተላልፍ የምፈልገው መልእክት ይሄ ነው ይመስላል።
እንግዲህ የኢትዮጵያን የስነ ጽሁፍ ውጤቶች ለማዘመን ቴክኖሎጂ መሰረት አድርጋችሁ እያደረጋችሁት ስላላችሁት እንቅስቃሴ ይበል የሚያሰኝ ነው። ስራችሁ ደግሞ አድጎ ትልቅ ደረጃ ደርሶ በድጋሚ እንግዶቻችን ሆናችሁ እንደምንገናኝ ተስፋ አደርጋለሁ። ለዛሬው ግን ለነበረን ቆይታ በአድማጮች ስም በጣም አመሰግናለሁ።
እኛም በጣም እናመሰግናለን።
ታንክ ዩ።
አፍሮሪድ የተሰኘውን መተግበሪያ ከፈጠሩ የቴክኖሎጂ ባለሙያዎች ጋር የነበረን ቆይታ ይህን ይመስል ነበር። እንግዶቻችንን እናመሰግናለን። ወደ ቀጣዩ መሰናዷችን ስናልፍ በኮቪድ-19 የተነሳ በሴቶች ላይ የሚደርስ የቤት ውስጥ ጥቃት በከፍተኛ ሁኔታ መጨመሩን የተባበሩት መንግስታት ድርጅት ጥናቶች ያመለክታሉ። ይህን ተከትሎ አስክ ዛሃራ የተሰኘ በስነ ልቦና ባለሙያ ዛሃራ ለገሰ ካፍማን እየተዘጋጀ የሚቀርብ የጾታዊ ጥቃት ግንዛቤ ማስጨበጫ ፕሮግራም በዩቲዩብ ጀምሯል። በተመሳሳይ በናይጄሪያም በጾታዊ ጥቃት ላይ ያተኮሩ የሬዲዮ መሰናዶች ተጽዕኗቸው እየጨመረ ነው። በዚህ ዙሪያ ኤደን ገረመውና ቲሞቲ ኦቢዙ ያጠናቀሩት ዘገባ ቀጥሎ ይቀርባል። ኮቪድ-19 ከጤና በዘለለ በማህበራዊ ህይወትና በመጣኔ ሀብት ላይ ያሳደረው ጫና እጅግ ከፍተኛ ነው። እነዚህ ጫናዎች የእያንዳንዱን ሰው ቤት ያንኳኩ ሲሆን በተለይም ልጅ ማሳደግና ቤተሰብ የመምራት ሚና ባላቸው በሴቶች ላይ የተለያዩ የስነልቦና ጫና እንዳሳደሩ የአሜሪካ ድምጽ ከዚህ ቀደም በዚህ ዙሪያ ያነጋገራቸው የስነልቦና ባለሙያ እና አሰልጣኝ የአስክ ዛሃራ አምድና ዩቲዩብ ገጽ መስራች ዛሃራ ለገሰ ኮፍማን ይናገራሉ።
እነዚህ አምሮ በሽታዎች ላይ ምንላቸው ቤት ውስጥ ችግር ካለ፣ አሁን ጭንቀት ነገር ካለ፣ ጭቅጭቅ ካለ፣ አምሮ በሽታ ካለ፣ መከባበር ከሌለ፣ ብዙ ጊዜ ደግሞ አሁን እናቶች ላይ የሚታየው ምንድን ነው? በጣም ስራ በጣም እየበዛባቸው ነው። ምክንያቱም አሁን ስቲል አባቶች እንደ ድሮ እየኖሩ ያ ማለት ጫናው እሷ ላይ ነው የሚሆነው። እናቶች ላይ ምግብ የምትሰራው እሷ ናት፣ ቤቱን የምትጠርገው እሷ ናት፣ ልጆችን የምታስተምረው እሷ ናት። እየደከማት እየመጣ ነው። ስለዚህ ጫናው እየበዛ ነው። ይሄ ራሱም የተለያየ እንደዚህ ሶሻል ሳይንቲስቶች ላይ እያዩት ቻይና ላይም የተለያየ ሀገር ላይም እያዩ ነው። ሴቶች ላይ በጣም ስራ እየበዛ ነው እየተባለ ነው። ሌላም ደግሞ ጥቃቶችም እየበዙም እየተባለ ነው፣ የሴቶች ጥቃት ላይ ማለት ነው። ይሄ ምንድን ነው? የድሮ አስተሳሰቡ ስቲል አንዳንድ ቤተሰብ ላይ አልተቀየረም ማለት ነው። ይሄ ነገር ትልቅ አደጋ ነው እየደረሰብን ነው ብሎ አንድ ላይ ከመስራት እሱም ዝም ብሎ እንዳለ ቁጭ ብሎ ቲቪን ያያል ማለት ነው። ያለው ጣና ወሳ ላይ ነው የሚሉ ልጆች ጉዳይ የሁሉም ነገር ማለት ነው። ያ ራሱ ድካም ነው። እነሱ ደግሞ ያብሱታል ከአምሮ ጋር ከተያያዘን ማለት ነው። የህፃናቶች ጥቃትና የቤት ጥቃትም ሊደርስ ይችላል። ባልና ሚስት ቶሎ ሊናደዱ ይችላል። ትልቁ ፈተና ነው የቤተሰብ ምክንያቱም አራት ሰዓት አንድ ላይ ነው ያሉት፣ መውጣት አይችሉም። ስለዚህ አንደኛው ከጫናው ከመጣው ጋር ነው ከዚህ ከአዲሱ ነገር ማለት ነው። ሁለተኛ ደግሞ ከድሮ በረ ችግሮቹ አሁን በጣም እየበዙ ነው የሚመጡት፣ ምክንያቱም አንድ ላይ ነው ያሉት።
የናይጄሪያው ዘጋቢያችን ቲሞቲ ኦቢዙም ታዲያ በናይጄሪያም የነበረው ነገር ተመሳሳይ ነው ይላል። ፋጢማ የተሰኘችውና በሌጎስ ልብስ በመስፋት የምትገኘው ሴት እውነተኛ ስሟን ለመናገር ባትፈቅድም የኮቪድ-19 ወረርሽኝ በበረታበት እንደ አውሮፓውያን አቆጣጠር በሚያዝያ 2020 ሁለት መሳሪያ የታጠቁ ሰዎች ከጸሎት መርሃ ግብር ስትመለስ ምሽት ላይ እንዴት እንዳጠቋት ትናገራለች። ጭንቅላቴ ላይ ጠመንጃ ደቅነው ነበር፣ በጉሮሬ ላይ ደግሞ ቢላ። ከዛ ወደ ህንፃው አስገብተው በየተራ ደፈሩኝ። እየደፈሩኝ በጩቤ ሲወጉኝ ነበር። ፋጢማ ከዛ በኋላ የልብስ ስፌት ተምራ ራሷን ለመቻል እየጣረች ነው። ነገር ግን ደግሞ የደረሰባትንም ነገር በቀላሉ መዘንጋት አልሆነላትም። ሁሌም ቢሆን ሐሙስ ሐሙስ ምሽት ላይ ጾታዊ ጥቃት የደረሰባቸው ሴቶች ታሪክ የሚያስደምጠውን የሬዲዮ መሰናዶ ትከታተላለች። ከጥቃቱ በኋላ ለፖሊስ የደረሰባትን መናገር ፈርታ ነበር። ለዚህ ደግሞ ጥቃት አድራሾቹ ለማንም ሰው ብትናገር በነፍሷ እንደሚመጡ ስለነገሯት እንደሆነ ታስታውሳለች። ይሁን እንጂ በመጨረሻም ዝምቷን ሰብራ ወደ ሬዲዮ ጣቢያው መጥታለች። ዝም ያሉ ድምጾች የተሰኘው የሬዲዮ መሰናዶ በአካባቢው በሚደመጠው ጄ በተሰኘው ኤፍኤም ላይ የሚቀርብ ነው። ጾታዊ ጥቃት የደረሰባቸውን ሴቶች ታሪክ የምታቀናብረው ናንጂ ናንዳንግ ፋጢማን በማነጋገር ዝምታዋን እንድትሰብር አድርጋለች። ናንዳንግ የራሷን የሬዲዮ መርሃ ግብር በመቶ ሺዎች የሚቆጠሩ ሰዎች በየሳምንቱ እንደሚያደምጡላት ትናገራለች። በዚህ የተነሳም እጅግ ብዙ የስልክ ጥሪዎች የምታስተናግድ ሲሆን አንዳንዶቹም ዘግናኝ ጥቃቶች ናቸው ትላለች።
When they are telling me their problem, they feel like this is a safe space.
ችግራቸውን የነገሩኝ በዚህ በመምጣታቸው ደህንነት ስለተሰማቸው ነው። አንዳንዴ በእነዚህ ሁኔታዎች ስሜታዊ የምሆንበት ጊዜ አለ። አንዳንዴ ነገሮች ይጨልሙብኛል። አንዳንድ ጉዳዮች እንደውም ጤነኛ የሆነ ሰው አለ ወይ ሁሉ ያስብላሉ። ምክንያቱም ሰዎች በጣም በሚረብሽ ሁኔታ እንዳውሬ የሚሆኑበት ጊዜ ስላለ ነው።
ናንዳንግ ታዲያ በሬዲዮ መሰናዶ ብቻ አታበቃም። ጥቃት የደረሰባቸው ሴቶች የህግ ከለላ ያገኙ ዘንድም ለዓለም አቀፍ ለሴቶች የሚቆሙ ጠበቆች ፌዴሬሽን ጋር አብራ ትሰራለች። ይሄ ምግባረ ሰናይ ተቋም በሷ ሬዲዮ መሰናዶ ላይ ለቀረቡት ሴቶች ነጻ የህግ አገልግሎት እየሰጠ ይገኛል። የተቋሙ ተወካይ ሜሪ ኢዛም ሁኔታው ቀላል አይደለም ይላሉ።
የተጨናነቁ ነገሮች አሉ። በዚህ የተነሳ መጓተቶች ቢኖሩም በእንደዚህ አይነት ቦታዎች መገኘታችን በራሱ እጅግ ብዙ የሆኑ ስኬቶችን ይሰጡናል። ሰዎች ለፖሊሶች ስለ ችግራቸው ያመለክታሉ፣ ነገር ግን ፖሊሶቹ እምብዛም ትኩረት አይሰጧቸውም። ነገር ግን ልክ ለእኛ ሲደወልና በጉዳዩ ላይ እኛ ስንካተትበት ፖሊሶቹም ተስተካክለው ስራቸውን ይሰራሉ።
የፋጢማ ደፋሪዎች የተከሰሱ ሲሆን ፌዴሬሽኑ ጉዳዩ እየታየ ነው ብሏል። እንደ አውሮፓውያን አቆጣጠር በ2020 ዓ.ም የኮቪድ-19 ወረርሽኝ ተስፋፍቶ በነበረው የእንቅስቃሴ ገደብ ወቅት በናይጄሪያ እጅግ ብዙ ያስገድዶ መድፈርና ጾታዊ ጥቃቶች በመድረሳቸው 36 ሀገረ ገዢዎች ያስቸኳይ ጊዜ አዋጅ እንዲያውጁ አድርጓቸዋል። በዚህ የተነሳም እነዚህ ሀገረ ገዢዎች የወሲብ ጥቃት በሚፈጽሙ ሰዎች ላይ አጠቃላይ በሀገር አቀፍ ደረጃ ሕግ እንዲወጣም እየጣሩ ይገኛሉ። ናንጂን አንዳንግ በናይጄሪያ ጾታዊ ጥቃት ለደረሰባቸው ሴቶች መልእክት አላት።
ታሪኮቻችሁን ለኔ ንገሩኝ። ምን አይነት ጾታዊና ወሲባዊ ጥቃቶች እየተጋፈጣችሁ እንደሆነ ለኔ አጋሩኝ።
ባለስልጣናትም በኮቪድ-19 ወረርሽኝ ወቅት ጥቃቶች በሶስት እጥፍ መጨመራቸውን ይናገራሉ። ተመሳሳይ በኢትዮጵያም ምንም እንኳን ጎልቶ ወጣና ሁሉን ያማከለ ጥናት ባይሰራም የኮቪድ-19 በገባበትና እንቅስቃሴ ገደቦች በተጣሉበት ወቅት ከፍተኛ የሆነ የቤት ውስጥ ጥቃት በሴቶችና ህጻናት እንዲሁም ወጣቶች ላይ እንደጨመረ ይታወሳል። ቀደም ሲል ያነጋገርናቸው የስነ ልቦና ባለሙያ ዛሃራ ኮፍማን አስክ ዛሃራ በተሰኘው ገጻቸው ላይ ለነዚህ ወጣቶችና ሴቶች ድጋፍ ለማድረግ እየሰሩ ቆይተዋል።
ከዛ ደግሞ ብዙ መስማት የጀመርኩት ምንድነው በሶሻል ሚዲያ በአስክ ዛሃራ ጥያቄዎች መምጣት ጀመሩ ወጣቶች። እና ጥያቄዎቹም ብዙ ጊዜ እንዴት አድርገው ከወላጆቻቸው ጋር እንዴት መስማማት እንዳለባቸው ወይ ጭቅጭቅ ካለ ይሆናል የተለያየ ብቻ የቤተሰብ ጉዳይም አለ ከራሳቸውም ደግሞ ያላቸው ጉዳይ ለምን በትምህርት ስላቆሙ ይሆናል ወይ ከዩኒቨርሲቲ የመጡ ልጆች አሉ ከቤተሰብ ጋር የሚኖሩ ወይ የተለያየ ነገሮች አሉ። ብቻ እሱን እንዴት አድርገን ነው ማለፍ የምንችለው እንዴት አድርገን ነው ራሳችን መጠበቅ ያለብን የሚባል ነገሮች እየመጣ ስለነበረ እንደዛ ጀመረ።
ኢትዮጵያውያን ሴቶች በኑሮ ውድነት፣ በጦርነት፣ በኮቪድ-19 ለተለያዩ ጭንቀቶች የተጋለጡ መሆናቸውን ባለሙያዎች ይናገራሉ። የተደራጀና እስከታች የወረደ የስነ ልቦና ድጋፍ መሰረተ ልማት እስኪዘረጋ ድረስም ማህበራዊ ትስስሮችና ችግሮችን ለታመኑ እንደ እምነት አባቶች ላሉ ሰዎች ማጋራት ሁኔታዎችን እንደሚያቀልም ይመከራል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች ለምሽት ያዝናችሁ ዝግጅቶች ተጠናቀቁ። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየ ነበር። ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
Kun